Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። እዚህ ከጎኔ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ዘገባችን ሐምሌ 5 ቀን ጀምሮ በተከታታይ ባሉት 3 ቀናት በጎንደር ከተማ የተነሳውን ግጭት ተከትሎ በጎንደርና በደባርቅ በወደመው ንብረት ላይ ዘርን መሰረት ያደረገ ጥፋት አልተፈጸመም ሲሉ የአማራ ክልል የኮሚኒኬሽን ዳይሬክተር ገለጹ።
ወደ 85 ያህል መቁጠር ተገቢ ባይሆንም ሀቁ ግን የሚያሳየው ከ85 በላይ የሚሆነው እጅግ የሚበዛው የተጎዳው የዛው የጎንደር ነዋሪ ተወልዶ ያደገውና አማራው የዛው አካባቢ፣ ከዚህ ውጭ ያለው ሌላው ቁጥር ደግሞ የተለያየ አካባቢ የተለያየ ማንነት ያለው ሰው ነው ጉዳት የደረሰበት እና እንደዛ ሆኖ ደግሞ የትግራይ ተወላጆች ልክ እንደ ነዋሪ ጉዳት ተደርሶባቸዋል።
በዚህ በዩናይትድ ስቴትስ ህዝብና ፕሬዚዳንት ግብዣ ላለፉት 6 ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩ ወጣቶችን እንግዶች አድርገናል። አብርሃም እንድሪስ አንዱ ነው።
ግብርና ላይ ብድር ተሰጥቶ ማስመለስ ከባድ እንደሆነ ብዙ ጊዜ ሲነገር እንሰማለን። ስለዚህ አሁን ይህንን ለመቀየር ነው እየሞከርን ያለ ነው።
ሌላዋ በዚህ ስልጠና ከኢትዮጵያ የተሳተፈችው እንግዳችን የመብራት ኃይል አቅርቦት ላይ የምትሰራው ሚዛን ወልደ ሩፋኤል ሌላዋ እንግዳችን ናት።
ኢነርጂ ከሌለ ኢንቨስትመንት እንስባለን ሲባል ኢንቨስተሮች በታሪፍ ዋጋው ከዓለም ርካሹ ሳይሆን አይቀር የታሪፍ ዋጋችን ቅናሽ ነው። እሱ አትራክት አድርጓቸው ስቧቸው ኢንቨስተሮች ይመጣሉ። እየተቆራረጠ ሲያስቸግራቸው ደግሞ ዋጋው ቅናሽ ሆነ አልሆነ እሱ ደግሞ እንዲሸሹ ያደርጋቸዋል።
ሁሉንም ከዝግጅቶቻችን ታገኙታላችሁ።
ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ሶማሊያ ውስጥ የሚገኘው የአፍሪካ ሕብረት ሰላም ጠባቂ ሰራዊት አባል ወታደራዊ ቁሳቁስና ነዳጅ በጥቁር ገበያ መቋድሾ ውስጥ በመሸጡ በ1 ዓመት እስራት ተቀጣ፣ ከማዕረጉም ተሻረ። ይህ ፍርድ በአፍሪካ ሕብረት ተልዕኮ አሚሶም ወታደሮች ላይ ሶማሊያ ውስጥ ሲፈጸም የመጀመሪያው ሲሆን፣ ጥይቶችና ጠመንጃን መሸጥ ግን በሁለቱም ማለትም በሶማሊያ ብሔራዊ ጦር ወታደሮችና በአሚሶም መካከል አዲስ አለመሆኑ ታውቋል። ኡጋንዳዊ የሆነው ይኸው የተከሰሰው ወታደር ሻለቃ ፖፕ ፍራንሲስ ኦርጊ በዛሬው ዕለት በአሚሶም ወታደራዊ ፍርድ ቤት ከቀረቡት 18 ወታደሮች አንዱ ነው። ሁኔታውን እንዲከታተሉም ጋዜጠኞች ተጋብዘው እንደነበር ታውቋል። ተከሳሹ ኦርጊ በማዕረግ ረገድም ከሻለቃነት ወደ ሻምበልነት ዝቅ ያለ ሲሆን የ17ቱ ሌሎች ወታደሮች ክስ ደግሞ ለሌላ ጊዜ መቀጠሩም ታውቋል። ፍሎሪዳ ውስጥ በዚካ ቫይረስ የተያዙ 10 ሰዎች ሰሞኑን ይፋ ከተደረጉ በኋላ ባለስልጣናት የፌዴራሉ መንግስት ድጋፍ እየጠየቁ መሆናቸው ተሰማ። የዩናይትድ ስቴትሱ የበሽታዎች መቆጣጠሪያ ማዕከሎች ነፍሰ ጡር ሴቶች በበሽታው ወደ ተገኘበት ሰሜን ፍሎሪዳ እንዳይሄዱ በማስጠንቀቃቸው የፍሎሪዳው ገዢ ሪክ ስኮት እርምጃ መውሰዳቸው ታውቋል። የፌዴራሉ መንግስት እርዳታ የምትጠብቀው ፍሎሪዳ ቫይረሱን ለመዋጋት እንደምትመርጥ ገዢው ስኮት ተናግረዋል። ስኮት አክለውም ለነዋሪዎችና ጎብኚዎች ለበሽታው ተገቢው ምክር በመስጠት ጎን ለጎንም የቢንቢ መከላከያ እንድናቀርብ መግለጽ ወዳለሁ ብለዋል። የኢትዮጵያ መንግስት ሀቀኛና ትክክለኛ ምርጫ ካላካሄደ የሀገሪቱ መጻኢ እድል በማይታወቅበት አጣብቂኝ ውስጥ ትገኛለች ሲሉ ዩናይትድ ስቴትስ ውስጥ የሚገኙ ኢትዮጵያዊ የፖለቲካ ሳይንስ ፕሮፌሰር ተናገሩ። ከትላንት በስቲያ እሁድ በብዙ መቶዎች የሚቆጠር የጎንደር በብዙ መቶዎች የሚቆጠር የጎንደር ህዝብ የሀገሪቱ የሀብት ክፍፍል ትክክል አይደለም በሚል ምክንያት የመንግስት ለውጥ እንዲደረግ የሚጠይቅ ተቃውሞ ሰልፍ ማካሄዱ ይታወቃል። በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር የሆኑት ጌታቸው መታፈሪያ እንደተናገሩት የጎንደሩ ተቃውሞም ሆነ ያለፈው ዓመት የኦሮሚያ ተቃውሞ መነሻ መሰረቱ በጎሳ ላይ የተመሰረተውና የኢትዮጵያ መንግስት የሚያካሂደው የፌዴራሊዝም ፖሊሲ ነው ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino, B-O-A.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gambino VOA, let's cross boundaries together.
በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ላለፉት 9 ወራት ሲካሄድ የነበረው ተቃውሞ ባለፉት 2 ሳምንታት በድጋሚ ማገርሸቱና የ7ና የ13 ዓመት ዕድሜ ያላቸው ህጻናትን ጨምሮ በጥይት መገደላቸው የኦሮሞ ፌደራሊስት ኮንግረስና ነዋሪዎች ለአሜሪካ ድምጽ እየተናገሩ ነው። ይህንን ዝርዝር ዘገባ ወደ በኋላ ላይ እናመጣለን።
አዎ፣ በምሽቱ የ3 ሰዓት ፕሮግራማችን ይዘን እንመለሳለን። በሌላ በኩል እንግዲህ ከሐምሌ 5 ጀምሮ ተከታታይ ባሉት 3 ቀናት ጎንደር ከተማ ውስጥ የተነሳውን ግጭት ተከትሎ በጎንደርና በደባርቅ የሰው ህይወት መጥፋቱን በርካታ ሆቴሎችና መጠኑ ለጊዜው ያልታወቀ ንብረት በቃጠሎ መውደሙና መዘረፉ ተዘግቧል።
በዚህ ጉዳይ ላይ እንግዲህ ጽዮን ያነጋገራቸው ሰው አለ። ይህንኑ በተመለከተም ለአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁን ጥያቄ አቅርባላቸው ነበር። ሁኔታው በመጣራት ላይ እንደሆነም ገልጸዋል። በተደረገው ማጣራት በአጠቃላይ 16 ሰው መገደሉን፣ 16 ሰው መቁሰሉንና በአጠቃላይ የ139 ኢትዮጵያውያን ንብረት በተለያየ ደረጃ መውደሙን ተናግረዋል። የኮሚኒኬሽን ጽህፈት ቤት ዳይሬክተሩን አቶ ንጉሱ ጥላሁንን አነጋግራ ተከታዩን ዘገባ አጠናቅራለች። ወደ ጽዮን ዘገባ እንለፍ።
ሐምሌ 5 ቀን 2008 ዓ.ም በጎንደር ከተማ የተነሳውን ግጭት ተከትሎ በተቀሰቀሰው ብጥብጥ በከተማው ውስጥ የሰው ህይወት መጥፋቱን፣ ንብረት መውደሙንና ጉዳት መድረሱን ጠቅሰን የጉዳቱ መጠን ምን ያህል እንደሆነ እንዲነግሩን የክልሉን የኮሚኒኬሽን ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁንን በወቅቱ ጠይቀናቸው ነበር። በወቅቱ የሰጡት ምላሽ ለጊዜው ትኩረት የሚሰጡት የከተማውን መረጋጋት እንደሆነ ጠቅሰው የጉዳቱን መጠን በተመለከተ ወደፊት እንደሚያጣሩ ገልጸውልን ነበር። ጉዳዩ ከተፈጸመ 20 ቀናትን ያስቆጠረ በመሆኑም ተጣርቶ እንደሆነ መልሰን ጠይቀናቸው ነበር። ክልሉ ባደረገው ማጣራትም የምን ያህል ኢትዮጵያውያን ህይወት እንዳለፈና የምን ያህሉ እንደቆሰለ ጠይቄያቸው ነበር።
ባለፈው እንደገለጽ ነው ያው ነገሮችን ወደ ማረጋጋት መሄድ ስለሚቀድም ያ ተካሂዷል። በመንግስትም በይፋ ተገልጿል። 16 ያህል ወገኖች ከፖሊስም ሲቪሉም 16 ሰዎች ያህል ህይወታቸው አልፏል። ያንን ያህል የሚሆን ቁጥር የአካል ጉዳት ደርሶባቸዋል።
ንብረትን በተመለከተ የስንት ኢትዮጵያውያን ንብረት እንደወደመና ምን ያህል እንደሚገመት ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል።
በአጠቃላይ ጉዳት የደረሰባቸው ወገኖች በጎንደር ብቻ ስንወስድ ወደ 139 ያህል ነው የተለየው። ይሄ ሆቴልም በሌሎች የንግድ ተቋማትም የሚገለጽ ነው። ነገር ግን የእያንዳንዱ የንግድ ማዕከል ወይም ደግሞ የንግድ ቦታ ወይም ደግሞ ሆቴል ግለሰብ ምን ያህል ነው የሚለው ከአሁንም ድረስ ከሁለት ሶስት ቀናት ድረስ መረጃው ጠራ በመደራጀት እና በመሰብሰብ ላይ ነው ያለው። በደባርቅ በጉዳት ደረጃ ቤት ማቃጠል በምናምን በመሰለው ደረጃ 3 ናቸው። እነዚህ ደግሞ አንደኛው ሲጓዝ የነበረ አንድ መኪና ነው። ይሄ ስፋት ያለው ሆኖ አይደለም በዋናነት የሚታወቁት ማለት ነው። እንግዲህ ግጭት በተነሳበት ጊዜ ከፍተኛ ጉዳት የደረሰባቸው፣ በመካከለኛና መለስተኛ ጉዳት የደረሰባቸው፣ በንብረት መውደም በምናምን የሚገለጽ ይኖራል።
ባደረጉት ማጣራትም እነዚህ ጉዳቶች በአንድ ብሔር ላይ ያነጣጠሩ መሆን አለመሆናቸውን ጠይቀናቸው ነበር።
በነገራችን ላይ ይሄን በተመለከተ ጎንደር ከተማና አካባቢው ሕዝብ ይሄንን መንግስትም የክልሉ መንግስት በጣም በጽሞና የሚከታተለው ጉዳይ ነው። ጉዳዩ የብሔር መልክ እንዲይዝ በተለይም በአማራና በትግራይ ብሔሮች መካከል ግጭት እንዲፈጠር፣ አንዱ ጋር ያልተደረገ ነገር እንደተደረገ፣ ያልተባለ ነገር እንደተባለ፣ ያልተፈጸመ ነገር እንደተፈጸመ ተደርጎ የተለያዩ መረጃዎች ይለቀቃሉ። እነዚህ ህብረተሰቡን ስሜት ውስጥ ለማስገባት አብሮ ተሳስሮ የኖረውን ህዝብ ለማቃቃር የሚሰሩ ስራዎች ናቸው። ይሄንን ህዝቡን በውል ያውቀዋል። በዚህ በጎንደር ሁኔታም ይሄ ጉዳይ የብሔር መልክ እንዲይዝ የተሰራውን ያህል ተቀሰቀሰውን ያህል አልሆነም፣ ግን ምልክቶች ታይተዋል። ነገር ግን በጉዳት ደረጃ ሲወሰድ ወደ 85 ያህል መቁጠር ተገቢ ባይሆንም ሀቁ ግን የሚያሳየው ከ85 በላይ የሚሆነው እጅግ የሚበዛው የተጎዳው የዛው የጎንደር ነዋሪ ተወልዶ ያደገውና አማራው ነው የዛው አካባቢ። ከዚህ ውጭ ያለው ሌላው ቁጥር ደግሞ የተለያየ አካባቢ የተለያየ ማንነት ያለው ሰው ነው ጉዳት የደረሰበትና እንደዛ ሆኖ ደግሞ የትግራይ ተወላጆች ልክ እንደ ነዋሪ ጉዳት ተደርሶባቸዋል። በዚህ ሂደት ውስጥ ይሄ ወደ 30 ያህል ነው የትግራይ ተወላጆች ሀብት ንብረት እየተጎዳባቸው። ይሄ ግን በሁለት መልክ ነው መታየት ያለበት። እንደዚህ አይነት ነገር ማቀንቀን አልነበረም ወይ? አሁንም አለ። በተለያየ መልኩ የሚገለጽ የተለያዩ ብሔሮችን ብሔረሰቦችን ለማጋጨት የሚሰራ ስራ አለ። ነገር ግን በጎንደር የተከሰተው ክስተት እንደዛ አይነት መልክ እንዲይዝ ጥረት የተደረገ ቢሆንም የትኛውን ቦታ የሚኖረው ሰላማዊው ህዝብ ወልዶ አብሮ ተሳስሮ የኖረ መሆኑን በማስታወስ ህዝቡ ይኮንነዋል፣ ተጸጽቶበታል፣ መሆን የሌለበት መደረግ የሌለበት አሁንም መደገም የሌለበት ነው ብሎ የሚስማማበት ጉዳይ ይሄ ነው። በምንም መልኩ ቢሆን ዘር የለየ፣ ሃይማኖት የለየ፣ ሀብት የለየ ወይም ማንነትን መሰረት ያደረገ መጠቃቃት የጎንደርም የሌላውም አካባቢ ባህል አይደለም፣ ሊሆንም አይችልም። ምክንያቱም የሚያስተሳስራቸው ሁለቱን ብሔሮችና ህዝቦች በተለይም ደግሞ እንደ ጎንደር በመሳሰሉ አካባቢዎች ያስተሳስራቸው ገመድ ያጭር ጊዜ ሳይሆን የሩቅ ዘመን ተሻጋሪ የነበረ መቀራረብና መተሳሰር ነው ያለው። ስለዚህ ይሄ የዕለታዊ ግጭትና ወቅታዊ ሁኔታ የማይፈታው የማይበጥሰው ትስስር ነው። ይሄንን ህብረተሰቡ ይናገራል፣ ህብረተሰቡ ያውቃል። እኛ ከምንናገረው በላይ ህብረተሰቡ ይናገረዋል ይለዋል።
አቶ ንጉሱ በደረሰው ጉዳት ምንም አይነት የብሔር ግጭት የሚያሳይ ነገር እንዳልተከሰተ ቢያረጋግጡም ቅስቀሳ ግን ነበር፣ አሁንም አለ ብለዋል። ማን ነው ይህን ቅስቀሳ የሚያደርገው በሚል ጠይቄያቸው ነበር።
ይሄንን ቅስቀሳ የሚያካሄደው በእኔ እምነት የህዝቦችን መተሳሰር የማይፈልግ፣ የህዝቦችን መቀራረብ የማይፈልግ፣ በሰላም ሰርቶ ውሎ ማደርን የማይፈልግ፣ ሀገር እንደ ሀገር፣ አንድ ከተማ እንደ ከተማ በሰላም ውሎ አድሮ እንዲገኝ የማይፈልግ፣ ምናልባትም ከብጥብጥና ከንትርክ ከጭቅጭቅ ትርፍ ለማትረፍ የሚፈልግ ይሄ በሶሻል ሚዲያው በማህበራዊ ሚዲያውም ጭምር ምናልባት እናንተም እንደምታዩት አንቺም እንደምት ስለዚህ እነዚህ ባለቤት አላቸው ማለት ነው። እነዚህ ባለቤት ሆነው ከሁለቱ ወይም ደግሞ በማንነት ከተለያዩ አካባቢዎችና ሰዎች ግጭት፣ ደም መፋሰስ፣ ብጥብጥ፣ ትርፍ ማትረፍ የሚፈልጉ አካላት የሚሰሩት ስራ ነው የሚሆነው።
አቶ ንጉሱ አያይዘው በጉዳቱ በማህበራዊ በስነ ልቦናይና በኢኮኖሚ የደረሰውን ጉዳት የሚያካክስ ነገር ይገኛል ብሎ ማሰብ አይቻልም። ህዝቡ በደባርቅ ከገንዘብ ጀምሮ የተለያዩ ቁሳቁሶችን በማዋጣት ቤታቸው ለፈረሰባቸውና ጉዳት የደረሰባቸውን ኢትዮጵያውያን ማቋቋም መቻሉን ገልጸዋል።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Master Ward Aragao.
Wiki talama 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 Johnny na Gabina VOA. With Henok Fente and Master Ward Aragao.
በዚህ በዩናይትድ ስቴትስ ህዝብና ፕሬዝዳንት ግብዣ ላለፉት 6 ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጣና ሲያገኙ ቆይተዋል። እነዚህ ወደ 1000 የሚጠጉ ወጣቶች 51ዱ ከኢትዮጵያ ከተለያዩ ክልሎች ነው የመጡት። ከነዚህ መካከል አብርሃም አንድሪስ ይገኝበታል። ወጣት ስራ ፈጣሪ ነው። ከአዲስ አበባ ዩኒቨርሲቲ በቢዝነስ ዲግሪ ተመርቋል። በስራ ፈጠራ ዙሪያ ከ9 አመት በላይ የስራ ልምድ አለው። በእርሻ ስራ ፈጠራ፣ በገጠር ልማትና በአነስተኛና ጥቃቅን የፈጠራ ስራዎች ላይ ትኩረቱን አድርጎ በመስራት ላይ ይገኛል። ግሪን አግሮ ሶሉሽን የተባለ የራሱ የሆነ ኩባንያ በመመስረት የተባይ መከላከያ መድኃኒቶችን በማከፋፈል ለገበሬዎች ለእርሻ የሚያገለግሉ መሳሪያዎችን በማቅረብ ብድሮችን በማዘጋጀት አነስተኛ አቅም ካላቸው ገበሬዎች በተለይም ወጣትና ሴት ገበሬዎች ጋር በመስራት ላይ ይገኛል። ሄኖክ ሰማዝጌር አነጋግሮታል።
እንድሪያስ እባላለሁ። ከኢትዮጵያ ነው የመጣሁት። በዚህ በማንዴላ ዋሽንግተን ፌሽፕ ለስድስት ዓመት በሚቆየው ፕሮግራም ዱ ዩኒቨርሲቲ ኢንዲያና ስቴት ነበርኩኝ። በቢዝነስ ኤንድ ኢንተርፕርነርሺፕ ትራክ ነበረ ለዚህ ፕሮግራም አድሚት የተደረግኩት። ኢትዮጵያ የምሰራው ግብርና ነው። በግሪን አግሮ ሶሉሽን የሚባል ካምፓኒ በ2013 ዓ.ም መስርቼ ለትንንሽ መሬት ላላቸው ገበሬዎች የሜካናይዜሽን ሰርቪስ ነው የምሰጠው።
እንዴት እንደሚሰራ ነገር እስኪ ዘርዘር አድርገን።
ከ2010 ዓመተ ምህረት ጀምሮ በአንዳንድ አትክልት በማምረት በአንዳንድ የግብርና ስራዎች ላይ ተሳትፎ አድርግ ነበረ። ለ8 ዓመታት አካባቢ ከ2005 ዓመተ ምህረት በፈረንጆች ጀምሮ ዩኒቨርሲቲም የማስተማር እድሉ ስለነበረኝ እዛ ላይ የሜካናይዜሽን በትራክተር በኮምባይነር አቅርቦት ላይ ገበሬዎች በጣም ትራዲሽናል የሆነ የግብርና አሰራር የመከተል እንትኑ አለ። ስለዚህ እዛ ላይ የማረስ፣ ዘር የመዝራት፣ ኬሚካል የመርጨትና ምርታቸውን የመሰብሰብ አገልግሎት ነው የኛ ድርጅት ለገበሬዎች የሚሰጠውና የግል ኩባንያ ነው። በብዛት የምንሰራው በአርሲና ባሌ አካባቢ ኦሮሚያ ክልል ላይ ነው። እዛ አካባቢ ስንዴና ገብስ በተለይ ለሚያመርቱ ገበሬዎች መሬታቸው ለጥ ያለና ሜዳማ ከመሆኑ ጋር ተያይዞ እዛ አካባቢ ነው በብዛት የምንሰራው።
እንግዲህ የኢትዮጵያን የግብርና ሁኔታ ለማሻሻል ከመሄድ በፊት ችግሮቹን ለማየት እድሉ እንደነበረ ገብታል። መጀመሪያ እንዴት አየኸው ይሄንን ችግር? ከዛ ይህንን በማህበረሰብ ውስጥ ያለውን ችግር ወይ ደግሞ እክል ተመስርተህ እንዴት ለለውጥ ነገሮችን ለመለወጥ ተነሳ?
ዩኒቨርሲቲ ውስጥ የተማርኩት ትምህርት ቢዝነስ ከመሆኑ አንጻር በብዛት ሳስብ በግል ደረጃ ሰስተነብል የሆነ ቢዝነስ፣ ረጅም ጊዜ ልሰራው የሚችለው ቢዝነስ ላይ ነው የማተኩረውና በተለይ እኛ ሀገር ኢኮኖሚውን ስታይ ብዙውን ኢኮኖሚ 85% ሰው ገጠር ይኖራል ከሚለው አሃዝ ጀምሮ የብዙ ኤክስፖርት አይተማችንም ጂዲፒያችንም በብዛት የተመሰረተው ግብርና ላይ ነው። በመንግስትም በኩል ከፍተኛ ትኩረት የሚሰጠው ለግብርና ነው። ስለዚህ በዛ ውስጥ እኔ ምን አርጌ ተሳትፌ ግብርናውንም ማሻሻል እችላለሁ ራሴንም ለመጥቀም ምን እችላለሁ በሚለው ዙሪያ ላይ ጥናት በማድረግበት ወቅት ነው ይሄ ሜካናይዜሽን ሰርቪስ ሊያድግ የሚችል ነው። በተለይ ደግሞ እኛ ሀገር ሰፊ መሬት ያላቸው ብዙ ገበሬዎች የሉም። ብዙ ገበሬዎች ያላቸው አነስ ያለ የኛ ሀገር አቨሬጅ የመሬት መጠን 1.25 ሄክታር ነው። ስለዚህ 1.25 ሄክታር ያለው ገበሬ ለራሱ ትራክተር፣ ለራሱ ኮምባይነር፣ ለራሱ ሜካናይዝድ የሆነ ኢኩዊፕመንት ገዝቶ ለመጠቀም አቅሙ አይፈቅድለትም። ኢኮኖሚካሊ ኢፊሽንት አይደለም ገዝቶ ለራሱ ብቻ መጠቀሙ። ስለዚህ እንዲህ አይነት አግሮ ሰርቪስ ፕሮቫይደር ብዙ ሰዎች አሉ። እኔ አሁን ይዤ ለመምጣት የሞከርኩት ሞዴል ዋን ስቶፕ ፋርሚንግ ሶሉሽን የሚል ነው። ገበሬዎች አንድ ሄክታር ያለው ገበሬ የተለያየ ቦታ ሄዶ ሰርቪስ ከተለያየ ሰው መጠቀሙ ውድ ነው የሚሆንበት። አንድ ሴንተር ጋር መጥቶ ግን ትራክተር በትራክተር አሳርሶ በመስመር መዝሪያ አዘርቶ ኬሚካል ገዝቶ ሃርቨስት አስደርጎ ማዳበሪያ ስቶር የሚያደርግበት ገዝቶ መሄድ ከቻለ ብዙ በተጠቀመ ቁጥር ዋጋ ይቀንስለታል። ሰርቪስ ለማግኘት ደግሞ የተለያየ ቦታ የመሄድ ኮስቱንም ይቀንስለታል።
በኢትዮጵያ እንደዚህ አይነት ስራዎችን በተለይ ለገበሬው የገንዘብ አቅርቦት በማቅረብ ረገድ ያለው ክፍተት ምን ያህል ነው? ምንስ እየተሰራ ነው? አንተ በምታየው
አሁን የኔ ሞዴል ዋን ስቶፕ ፋርሚንግ ሶሉሽን የሚለውን ሞዴል ፕሮሞት ሳደርግ አንደኛው ሜካናይዜሽን ነው። ስለዚህ በሜካናይዜሽን ገበሬዎች እንዲጠቀሙ፣ ሁለተኛው ፔስቲሳይድ ነው። ጥሩ ጊዜውን የጠበቀ ገበሬዎችን ውጤታማ ሊያደርግ የሚችል ፔስቲሳይድ ማቅረብ ነው። ሶስተኛው ፋርም ክሬዲት ሰርቪስ የሚባል ነው። ከኔው ልምድም በመነሳት እና ዙሪያዬን ያለውን የግብርና ሁኔታ በማይበት ወቅት ገበሬዎች ማሳረስ ሲፈልጉ፣ ዘር መግዛት ሲፈልጉ፣ ፔስቲሳይድ ሲፈልጉ ብዙ ጊዜ እጃቸው ላይ ገንዘብ ላይኖር ይችላል። ስለዚህ 40% ብቻ ከፍለው 60%ን ግን ከማይክሮ ፋይናንስ ጋር በመሆን አገልግሎት የሚያገኙበትን ሞዴል ነው ለማምጣት እየሞከርን ያለ ነው። ይህንን ከመንግስትም ጋር አብረን እየሰራን ነው። መንግስትም አንዳንድ አቅጣጫ በመስጠት ይህንን ሞዴል ሊደግፉ የሚችሉ ኢንፑቶችን ይሰጡናል። ስለዚህ ይህንን ነው አሁን በሰፊው ለመስራት እየሞከርን ያለ ነው። ትኩረት የምናደርገው ግን ወጣቶቹና ሴቶቹ ላይ ነው። ማንም ሊገነዘበው እንደሚችለው እኛ ሀገር ላይ ብድር የምንበደርበት ሬት እና የምንመልስበት ሬት እኩል አይደለም። አንዳንድ ሰዎች ቢዝነሱን ካለማጥናት ሊሆን ይችላል፣ ያለውን ቻሌንጅ ካለመገንዘብ ሊሆን ይችላል። ግብርና ላይ ብድር ተሰጥቶ ማስመለስ ከባድ እንደሆነ ብዙ ጊዜ ሲነገር እንሰማለን። ስለዚህ አሁን ይህንን ለመቀየር ነው እየሞከርን ያለ ነው። ማይክሮ ፋይናንሶች በዚህ በኩል እየተባበሩን ነው። እንግዲህ በቅርብ ጊዜ ጥሩ ውጤት እናመጣለን ብለን እንገምታለን።
የምትከታተሉት የጋቢና ቪኦኤ የዕለቱን ዝግጅት ነው።
እንግዲህ የሰማችሁት ሙዚቃ የአበባ ደሳለኝ በሂሩት በቀለ ተዘፍኖ የነበረ ግርማ ሞገሴ በጣም የምወደው ዘፈን ስለሆነ ነው ዛሬ ለአድማጮቻችን የጋበዝኳቸው።
እናመሰግናለን መስታወት። እኛም እንግዲህ አድማጮቻችን በቪኦኤ አምሃሪክ ላይ በቀጥታ ስርጭት እየተከታተሉ ነው። አንዳንድ አስተያየቶችን እያየሁ ነበር። ከአስተያየቶቹ አንዱ በጎንደር የተካሄደውን ሰልፍ በተመለከተ በብዙ መቶዎች የሚቆጠር ሰልፈኞች በሚል የተጠቀሰውን አስተያየት ሰጥተውበታል። ወዲያውኑ ይቅርታ በሚል ዜናውን ሳነብ በማስተካከያ ሰጥቼ ነበረ። የአጻጻፍ ስህተት ነው፣ በ10 ሺዎች የሚቆጠሩ የጎንደር ሕዝብ በሚል ነው የተጠቀሰው። እንደዚሁም ትላንትና ባቀረብነው ዘገባ የአስተያየት የሰጡ ሰዎች በሰልፉ ላይ የተሳተፉ ሰዎች 100 ሺ 170 ሺ 120 ሺ እያሉ ሰልፍ ላይ የተሳተፈውን ቁጥር ግምት ሲሰጡ ነበር። እና አስቻለው ኃይሌ የተባለ አድማጭ ነው ይህን አስተያየት የሰጠን። እንግዲህ አስቻለው ያለ እናመሰግናለን። በዚሁ ይስተካከል በሚል እንሄዳለን። መስታወት እንግዲህ መልሰሽ ወደ ያሊ ነው የምትወስጂ።
ወደ ያሊ ወደ ሄኖክ እንውሰዳችሁ። አሁንም እንግዲህ ሄኖክ እዛው ነው የሚገኘው፣ ከዛው እየዘገበ ነው ያለው። ሚዛን ወልደ ሩፋኤል የምትባል አንዲት ወጣት ደግሞ ሌላ እንግዳ አድርጓል። ከአዲስ አበባ ዩኒቨርሲቲ በኤሌክትሪክ ኢንጂነሪንግ በዲግሪ ተመርቃለች። በሙያው የ8 ዓመት ልምድ አካብታለች። አሁን የሁለተኛ ዲግሪ መመረቂያ የጥናት ጽሁፏን በኢትዮጵያ ስለሚገኘው የመብራት ኃይል አቅርቦትና ስራ ዙሪያ ላይ በመጻፍ ላይ ትገኛለች። መብራትን ለሁሉም ማዳረስ በሚለው አላማዋ በቅርቡ በኢትዮጵያ የመብራት አገልግሎት ላይ የሚሰራ የራሷን ኩባንያ በመክፈት ሀገሯን የማገልገል አላማ አላት። ሄኖክ ስማዝጌር አነጋግሯታል። ይህ የመብራት ጉዳይ ሁላችንን የሚመለከታልና ወደ እሷው እንለፍ።
ሚዛን ወልደ ሩፋኤል ማሳ እባላለሁ። የምሰራው ኢትዮጵያን ኤሌክትሪክ አገልግሎት ያው በአሁኑ ስሙ ማለት ነው፣ በተለመደ በሚጠራው መብራት ኃይል ነው። የኢንተርፕራይዝ ሪሶርስ ፕላኒንግ ዲፕ ውስጥ በአውቶሜትድ ሜትር ሪዲንግ ዲፓርትመንት ኃላፊ ነው የምሰራው። ከዛ ፊት ደግሞ ኢነርጂ ማኔጅመንት የሚባል ዲፓርትመንት ውስጥ ለተወዘነ ግቻለሁ። ከዛ በፊት ደግሞ ለ4 ዓመት የሚያህል ጊዜ በሎድ ዲስፓቸር ወይም ደግሞ የአጠቃላይ የሀገሪቱ የኤሌክትሪክ መስመር ዝርጋታ የትራንስሚሽን ቋት እያሉ ነው የሚጠሩት፣ እዛ ውስጥ በኦፕሬሽን ኢንጂኒየር ሆኜ የሺፍት ስራ ማለት ነው ሰርቻለሁ። ሀገሬን አገልግያለሁ።
እናመሰግናለን ሀገርሽን ስላገለገልሽ። ግን ያው እንደዚህ በፈገግታ ተቀብለንሽ መብራት ኃይል ሲባል
ይገባኛል፣
ይጠፋል ይባላል።
ትክክል ነው።
ይህን የፈጠረው የአሰራር ሁኔታ እና የአቅም ሁኔታ ምንድን ነው ትያለሽ ባንቺ እይታ?
እኔ እንግዲህ ግምቴን ነው ልናገር የምችለው። ምክንያቱም ያው ከተቀጠርኩ ጀምሮ የሆነ መብራት ሲጠፋ የነበረበት ደረጃ ነው እና የተቀጠርኩት እንዲሁም የዛኔ የባሰ ነበረ። በሺፍትም በአንድ ቀን መብራት አንድ ቀን እየጠፋ አንድ ቀን እየበራ የነበረበት ሁኔታም ነበረ። ያው ሳየው ግን በሂደት አትሊስት በጀነሬሽኑ ፓርት በዛ በኩል እየተሻሻለ ሲሄድ ትራንስሚሽኑ እና ማከፋፈሉ ደግሞ የዲስትሪቢሽኑ ላይ አብሮ ከሱ በተጓዳኝ ያልተሰራበት ሁኔታ ስላለ ውሃም ቢኖር ፀሐይም በደንብ አለ ኢትዮጵያ ውስጥ ንፋሱም አለ ጂኦተርማሉም አለ ይሄ ሁላ ሪሶርሱ እያለ ግን መብራት ሲጠፋ እናያለን። ይሄ በጣም ትልቅ ችግርና ትልቅ ክፍተት ነው። አንዳንዴ በጣም ያበሳጫል፣ በጣም ያናድዳል። እና ይሄንን ነገር ነው እንደውም በቃ ይሄንን ክፍተት ለመድፈን የሆነ ነገር ማድረግ አለብኝ። አብሬ እዛ ተቀጥሬ ስሰራ ያው እንደ አንድ ግለሰብ አንዳንዴ ብዙ ነገር ለመስራት ብትሞክርም የሆነ የሚቻል ላይመስል ይችላል። ሁሉም ተባብሮ ካልሰራ መቀየር ይከብዳል። ግን እኔ በራሴ እዚህ ጋፍ ላይ ማንዴላ ዋሽንግተን ፌሎውሺፕ ያመለከትኩበት ምክንያትም ራሱ የራሴ ቢዝነስ የመጀመር ሀሳብ አለኝ እና ከመጀመሪያውን ከተቀጠርኩ ጀምሮ በቃ የሚቀጥለው አመት ወይ ከዚህ ከተወሰነ ወር ለቅቄማ መጀመር አለብኝ ሲባል በፉከራ ማለት ነው ብዙ አመት ይሄዳል። አሁን በቃ ወደ ተግባር መቀየር አለብኝ አክት ማድረግ አለብኝ ብዬ ስላሰብኩኝ ነው ወደዚህ ራሱ ያመለከትኩት ማለት ነው። አገሪቷ እያደገች ነው ይባላል፣ እያደገችም ነው በትክክል። ግን ኃይል ኢነርጂ የሁሉም መሰረት ነው ብዬ ነው የማስበው። ኢነርጂ ከሌለ ኢንቨስትመንት እንስባለን ሲባል ኢንቨስተሮች በታሪፍ ዋጋው ከዓለም ርካሹ ሳይሆን አይቀርም። የታሪፍ ዋጋችን ቅናሽ ነው፣ እሱ አትራክት አድርጓቸው ስቧቸው ኢንቨስተሮች ይመጣሉ። እየተቆራረጠ ሲያስቸግራቸው ደግሞ ዋጋው ቅናሽ ሆነ አልሆነ እሱ ደግሞ እንዲሸሹ ያደርጋቸዋል። ምክንያቱም ሪሊየብል የሚባል ይሄ በቃ ለሁል ጊዜ ታማኝነት ያለው የሚባል መብራት አናቀርብላቸውም እና መብራት እየጠፋ እየበራ ደግሞ እንዴት ነው የሚሰሩት? እሱ ደግሞ እንዲሸሹ ያደርጋቸዋል። ስለዚህ ታሪፉ ቅናሽ ስለሆነ አትራክቲቭ እያደረግን ቢሆንም ልክ በዚህ በመቆራረጡ ደግሞ እንዲሸሹ ያደርጋል። እነሱ ብቻ ሳይሆን ሁሉም ነገር። አሁን ኢትዮጵያ ውስጥ ብትሄድ ቤት ለመከራየት በፊት አትጠይቅም ሁላ። ስቶቭ እጠቀማለሁ፣ ተኩሳለሁ፣ ካውያ ብለህ ጥያቄ ላይ እንኳን አታቀርበው። አሁን ግን ስቶቭ መጠቀም ማለት ምድጃ መጠቀም ማለት በቃ ተፈቅዶልህ የመብራት ብቻ ትከፍላለህ ወይም ደግሞ በስምምነት ትሄዳለህ እንጂ ምድጃ መጠቀም የሚከለክልህ ተከራይ ብዙም የሌለበት ሁኔታ ነው ያለው አሁን።
እስቲ እንዴት እንደምትቀይሩ ነገር ችግሮቹን እናውቃቸዋለን። ብዙም ሰው የሚኖርበት ነው እና አንቺ ይህን ችግር ተመልክተሽ በግል የንግድ ሀሳብሽ እና ልታበለጽጊ በምታስቢው የንግድ ተቋም እንዴት ልትለውጩ ታስቢያለሽ?
አንድ የማስበው ነገር ፓወር ኳሊቲ የሚባለው ኤሪያ ላይ ማለት ነው። ፓወር ኳሊቲ ሲባል እንግዲህ ትንሽ ቴክኒካል ተርሞችን ላወራ ነው። የከረንቱና የቮልቴጁን ኳሊቲ ነው ፓወር ኳሊቲውን የሚያመጣው። ሌሎችም
ታዳሽ የሆነ ኃይል ነው የምታወሪው
ወይስ? ኖርማሊ ኢትዮጵያ ውስጥ ታዳሽ የሆነ ኃይል እንጂ ታዳሽ ያልሆነ ኃይል የለም ማለት ይቻላል። ሃይድሮ ታዳሽ ነው፣ እሱ ሶርሱ እንዳለ ታዳሽ ነው። ግን ታዳሽ ኃይሉ ለህብረተሰቡ ሲቀርብ፣ ለህዝቡ ለከስተመሩ ዲስትሪቢዩት ሲደረግ በኳሊቲ ነው ወይ የሚደርሰው? ልክ ምንድን ነው ደንበኛ መጨረሻ ደንበኛው ላይ ሲደርስ ቮልቴጁ ምን ያህል ነው የሚወርደው? እንደውም ከፍ ይላልም። ኳሊቲ ሲባል እንግዲህ ከፍም ዝቅም ሊል ይችላል። እኛ ሀገር ላይ ያለው ግን ከፍ የሚለው ነገር ጭራሽ የማይታሰብ ነው፣ ይወርዳል። እሱም አንድ ነገር ነው። እሱም አንድ ነገር ነው። ፍሪጅም ሞተርም ምንም ሌላም ሊያቃጥል ይችላል። ሌላ ደግሞ ምንድነው ሊያደርግ የሚችለው? ሞተሮች በተለይ ፋብሪካዎች እና ኢንዱስትሪዎች ሞተራቸው መነሳት እስኪያቅተው ድረስ ኃይሉ ያንሳል ማለት ነው። እነዚህ ነገሮች ላይ መስራት እፈልጋለሁ። ገና ከከስተም ከደንበኛው ኢንድ ከደንበኛው ወገን ከደንበኛው በኩል መሰራት ያለበት አንዳንዴ ረጃጅም ገመዶች በመጠቀሙ ሊሆን ይችላል። አንዳንዴ ደግሞ ሞተሮቹ ያረጁ ስለሆኑ የቆዩ ስለሆኑ ሞተሩ እንኳን ኢፊሽንት የሚባል ቆጣቢ ወይም ደግሞ ምንድነው ኢፊሽንት የሚባል አይነት ሞተር ስለቀየረው ብቻ የተሻለ ሰርቪስ ሊያገኝ የሚችል ማማከር ስራዎች አሉ። ኢነርጂ ኦዲት የሚባል ስራዎች አሉ። ኢነርጂ ኢፊሽንት የሆኑ እቃዎችን በመግዛቱ ብቻ በረዥም ጊዜ ከታሪፉ በሚያገኘው ቅናሽ፣ ምክንያቱም ኢፊሽንት የሆነ እቃ ስለተጠቀመ በየወሩ በሚከፍለው የታሪፍ ዋጋ ያገኘዋል ማለት ነው። እነዚህ አይነት ግንዛቤ በብዛት ህብረተሰቡ የለውም።
ዝግጅታችን እንግዲህ በዚሁ እየተጠናቀቀ ነው። የፌስቡክ ተከታታዮቻችን አስተያየት እየሰጡን ነው። ሀና ቆንጆ የተባለች ተከታታያችን መንግስት ለምን ምላሽ አይሰጥም ብላለች። እንግዲህ የጋዜጠኛ ስራ ጥያቄዎቹን ለሚመለከተው አካል ማቅረብ ነው እና ጥያቄዎቹን እየተከታተልን ለማቅረብ እንሞክራለን።
አዎ ሀና ቆንጆ፣ ከአንቺ ሳናልፍ ሙዚቃው በጣም ቆንጆ ነው ስላልሽ ይኸው በድጋሚ ስለምወደው እኔም ደግመነዋል እስከ መሰናበቻ የሚሆነን ብለን ነው። መልካም ጊዜ።
የዛሬው ፕሮግራማችን በዚህ ተጠናቋል። በፌስቡክ አምሃሪክ፣ በትዊተርም እንዲሁ በጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
እንግዲህ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።